የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አንጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል እናስተላልፍላችሁ የረቡዕ ምሽት ስርጭታችን ጀመረ። የኢትዮጵያ እንባ ጠባቂ ተቋም ስለ ትግራይ ድርቅ የጠራ መረጃ እንዲቀርብ ለፓርላማ ይዘዝልኛል።
ትግራይም አካባቢ ላይ ያው ወደ 351 አካባቢ ከድርቁ ጋር በተያያዙ የሞቱ ሰዎች እንዳሉ ለማየት ተሞክሯል። አማራ ክልልም ላይ በወሰን ነው ናሙና ነው 21 ሰዎች አካባቢ የሞቱ እንዳሉ ነው።
የተቋሙን ዋና አምባ ጠባቂ ዶክተር እንዳለ ኃይሌን የሰማችሁት። ይህንና ሌሎችንም የሀገር ውስጥና የውጭ ሀገር በርካታ ዘገባዎችን ይዘን ቀርበናል። ረቡዕ ጥር 22 ቀን 2016 ዓ.ም ተምረት ክብራትና ክብራን እንደምናመሻችሁ ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ፕሮግራሙን ከስቱዲዮ የሚመራልን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ፕሮግራሙን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በፌስቡክ @voenews ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ የጋበዝኩ። አሁን በቀጥታ ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ጣሊያን ከኢትዮጵያ ወስዳ የነበረውንና ጸሃይ በመባል የምጠራውን አውሮፕላን ከ90 መታት በኋላ ስለመመለሱ፣ በሱዳን ጦርነት ወደ 8 ሚሊዮን የሚጠጉ ሰዎች ተፈናቅለዋል ስለመባሉ፣ የኔልሰን ማንዴላ ንብረቶች በጨረታ እንዳይሸጡ ታገዱ የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። ጠቅላይ ሚኒስትር አብይ አህመድ ጣሊያን ከኢትዮጵያ ወስዳ የነበረውንና ጸሃይ በመባል የምትጠራውን አውሮፕላን መመለሷን አስታወቁ። ጠቅላይ ሚኒስትሩ በኤክስ የማህበራዊ ትስስር ገጻቸው ላይ ትላንት እንዳሰፈሩት ጸሃይን ከጣሊያን መንግስት በመረከባችን ዛሬ ለኢትዮጵያውያን የክብር ቀን ነው ብለዋል። እንደ አውሮፓውያን አቆጣጠር በ1935 ዓመተ ምህረት በአንድ የጀርመን መሐንዲስና በኢትዮጵያውያን ትብብር በኢትዮጵያ ለመጀመሪያ ጊዜ የተሰራች አውሮፕላን መሆኗን ጠቅላይ ሚኒስትር አብይ በመልእክታቸው አስታውሰዋል። አውሮፕላኗ የፋሽስት ጣሊያን መሪ ቤኒቶ ሙሶሎኒ ኃይሎች ኢትዮጵያን በወረሩበት ወቅት እንደተወሰደች የታሪክ አጥኚዎች ይገልጻሉ። የጣሊያን መከላከያ ሚኒስትር በበኩሉ ባወጣው መግለጫ ግራጫ ቀለም ኖሯት የተሰራችው ባለ አንድ ክንፍ አውሮፕላን የመጀመሪያዋ በረራዋን በታህሳስ 1935 ዓመተ ምህረት ማድረጓን አስታውሶ ልዩ ናሙና ናት ሲል ጸሃይን ገልጿታል። ጸሃይ በወቅቱ በአጠቃላይ ለ30 ሰዓታት የበረረች ቢሆንም ጣሊያን ከመግባቱና ከመውሰዱ በፊት እንደ አውሮፓ አቆጣጠር ከግንቦት 1936 ጀምሮ አዲስ አበባ ላይ ተተታ ነበር ሲል አክሏል። እንደ አውሮፓ አቆጣጠር 1941 ጀምሮ በኢጣሊያን የአየር ኃይል ሙዚየም ውስጥ ለእይታ ተቀምጣ እንደነበረ ያመለከተው የሀገሪቱ የመከላከያ ሚኒስቴር መግለጫ ወደ ኢትዮጵያ ተወስዳ ለእይታ እንደምትቀርብ ቀን ሳይጠቅስ ማስተዋቁን የኤፍፒ ዘገባ አመልክቷል። አውሮፕላኗ ጸሃይ የሚለውን ስያሜ ያገኘችው ከቀዳማዊ ኃይለ ሥላሴ ልጅ ልዕልት ጸሃይ ነው። የየመን ሁቲ አማጽያን በቀይ ባህር ላይ የሚያደርሱት ጥቃት መቀጠሉን ተከትሎ በቀይ ባህር ላይ የሚጓጓዙ እቃዎች መጠን በአንድ ሶስተኛ መቀነሱን የዓለም አቀፉ የገንዘብ ድርጅት ወይም IMF ዛሬ ረቡዕ አስታውቋል። የዓለም አቀፍ የገንዘብ ድርጅት IMF የመካከለኛው ምስራቅና መካከለኛው እስያ ዳይሬክተር ጂሃድ አዙር የኮንቴነር ማጓጓዣው በ30% ያህል ቀንሷል ያሉ ሲሆን፣ በተለይ የንግድ መቀዛቀዙ እጅግ የተባባሰው በዚህ ዓመት መጀመሪያ ላይ ነው ብለዋል። በኢራን የሚደገፉት ሁቲዎች እንደ አውሮፓ አቆጣጠር ከዳር 19 ጀምሮ ወዲህ ከ30 በላይ ጥቃቶችን በባህር የንግድ ቃዎች ማጓጓዣዎችና በባህር ኃይል መርከቦች ላይ ማድረሳቸውን የዩናይትድ ስቴትስ መከላከያ ሚኒስቴር ትናንት ማክሰኞ አስታውቋል። አማጽያኑ ጥቃቶቹ የሚካሄዱት ከፍልስጤማውያን ጋር አጋርነትን ለመግለጽና ከጥቅምት ወር ጀምሮ በጋዛ ሰርጥ ውስጥ በአስከፊነቱ የተፋፋመውን የእስራኤልና የሐማስ ጦርነት በመቃወም ነው ይላሉ። የአይኤምኤፍ የወደብ ደህንነት ተመልካች ምንጮች እንዳመለከቱት ቀይ ባህርን ከሜዲትራኒያን ጋር በሚያገናኘው በስዊዝ ቦይ በኩል ያለው አጠቃላይ የመጓጓዣ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በዚህ ዓመት በዚህ የአውሮፓውያን አመት እንደ አውሮፓ አቆጣጠር ጥር 16 ድረስ በ37 በመቶ መቀነሱን የኤፍፒ ዘገባ አመልክቷል። በሱዳን ጦርነት ወደ 8 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። በሱዳን ተቀናቃኝ ጄኔራሎች መካከል በተነሳው ጦርነት የተፈናቀሉ ሰዎች ቁጥር ወደ 8 ሚሊዮን እንደሚጠጋ የተባበሩት መንግስታት ድርጅት ዛሬ ረቡዕ አስታውቋል። የአጃንስ ፍራንስ ፕሬስን ዘገባ ስምኝሽ ቆየ ታቀርባለች።
በሱዳን ጦር መሪ አብደል ፈታህ አልብርሃንና ምክትላቸው በነበሩት የፈጥኖ ደራሽ ሰራዊት አዛዥ ጄኔራል መሐመድ ሐምዳን ዳጋሎ መካከል ግጭት የተቀሰቀሰው ባለፈው አመት ሚያዝያ ወር አጋማሽ ሲሆን ጦርነቱ ወደ 8 ሚሊዮን የሚጠጉ ሰዎችን ከቤት ንብረታቸው ማፈናቀሉን ነው የተባበሩት መንግስታት ድርጅት ባወጣው መግለጫ አስታወቀው። በኢትዮጵያ ጉብኝት እያደረጉ የሚገኙት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ የስደተኞቹን ፍላጎት ለማሟላት አስቸኳይና ተጨማሪ ድጋፍ እንዲደረግ ጥሪ ማቅረባቸውንም ድርጅቱ ያወጣው መግለጫ አመልክቷል። ጦርነቱን ለማስቆም ዲፕሎማሲያዊ ጥረቶች ቢቀጥሉም በርካታ የተኩስ አቁም ስምምነቶች በመፍረሳቸው እስካሁን ፍሬ ማፍራት አልቻሉም። በመሆኑም አሰቃቂው ግጭት ወደ 8 ሚሊዮን የሚጠጉ ሰዎች በሀገር ውስጥ እንዲፈናቀሉ ወይም ወደ ሌሎች ሀገሮች እንዲሰደዱ ማድረጉን ድርጅቱ ገልጿል። ከስደተኞቹ መካከል ወደ 100,000 የሚሆኑት ስደተኞቹን ካስጠለሉት 6 የጎረቤት ሀገሮች አንዷ ወደ ሆነችው ኢትዮጵያ መግባታቸውን የድርጅቱ ግምት ያሳያል። ጦርነቱ ከተጀመረ ወዲህ ወደ ቻድ የሄዱት ሰዎች ቁጥርም ባለፈው ሳምንት ከ500,000 የበለጠ ሲሆን በየቀኑ በአማካይ 1400 የሚሆኑ ሰዎች ደግሞ ወደ ደቡብ ሱዳን እንደሚሰደዱ የመንግስታቱ ድርጅት አመልክቷል። በሱዳን ጦርነት ቢያንስ 13,000 መገደላቸውን የግጭት ቦታና ክንዋኔዎችን የሚሰበስብ አንድ ፕሮጀክት ያጠናከረው መረጃ ያመለክታል። በጦርነቱ የተሳተፉ ሁሉም ወገኖች በመኖሪያ አካባቢዎች ላይ ድብደባ ማካሄድ፣ ማሰቃየትና ሰላማዊ ዜጎችን በዘፈቀደ ማሰርን ጨምሮ የጦር ወንጀል ክስ ይቀርብባቸዋል። በአጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ያለ ፍርድ የታሰሩት የዚምባብዌ ተቃዋሚ መሪ በነጻ ተሰናበቱ። የዚምባብዌ ፍርድ ቤት ታዋቂውን ተቃዋሚ ፖለቲከኛ ጃብ ሲካላን ትናንት ማክሰኞ በነጻ አሰናብቷል። ፍርድ ቤቱ በእስር ላይ ያሳለፉትን ረጅም ጊዜ ግምት ውስጥ በማስገባት ከእስር እንዲፈቱ የሁለት አመት ወይም የታሰሩበትን ያህል የእስር ቅጣት ወስኖባቸዋል። ምንም እንኳን አሁን በነጻ የተለቀቁ ቢሆንም ጠበቃቸው ስለውሳኔው ይግባኝ እንደሚጠይቁ አስታውቀዋል። የዜጎች ጥምረት ለለውጥ ፓርቲ መሪ የሆኑት ታዋቂው የፖለቲካ ተቃዋሚ ሲካላም እንደ አውሮፓ አቆጣጠር በ1999 ፖለቲካ ከጀመሩበት ጊዜ አንስቶ በርካታ የእስር ታሪክ አላቸው። የቅጣት ውሳኔውን ከመቀበል ይልቅ ሙሉ ለሙሉ ነጻ መሆንን በመምረጥ ለከፍተኛ ፍርድ ቤት ይግባኝ የመጠየቅ እቅድ እንዳላቸው ሲካላም አክለው ገልጸዋል። ለሩሲያው ፕሬዝዳንታዊ ምርጫ በሺዎች በሚቆጠሩ ሩሲያውያን የተደገፉት ተቃዋሚ ቦሪስ ናዴጅዲን ወደ ቀጣዩ የምርጫ ሂደት ለማለፍ በአገር አቀፍ ደረጃ የተሰበሰቡ ፊርማዎችን ዛሬ ረቡዕ ለማከላዊው ምርጫ ኮሚሽን አቅርበዋል። የምርጫ ኮሚሽኑ ናዴጅዲን ለምርጫው ተወዳዳሪነት መመዝገብ ይችሉ አይችሉ እንደሆን ለመወሰን ሰነዶቹን ይገመግማል ተብሎ ይጠበቃል። በሞስኮ አቅራቢያ በመትገኝ ከተማ ውስጥ ያካባቢ ህግ አውጪ ሆኖ የሚያገለግሉትና ለዘብተኛ ፖለቲካ የሚያራምዱት የ60 አመቱ ናጂዲን በዩክሬን ያለው ጦርነት እንዲቆምና ከምዕራቡ ዓለም ጋር ውይይት እንዲጀመር በይፋ ጠይቀዋል። በመላው አገሪቱ ከጎናቸው የተሰለፉ በሺዎች የሚቆጠሩ ሩሲያውያንም የናዴጅዲን እጩነት በመደገፍ ፊርማቸውን አኑረዋል። በብርቱ ቁጥጥር ስር ባለ የፖለቲካ ምህዳር ውስጥ ያልተለመደው ተቃውሞ መታየቱ ለክሬምሊን ፈተና አስነስቷል። ደጋፊዎቻቸውን ያመሰገኑት ናዴጅዲን የማዕከላዊ ምርጫ ኮሚሽን እጩ አድርጎ እንደሚመዘግባቸው ያላቸውን ተስፋ ገልጸዋል። ፊርማቸውን ካቀረቡ በኋላ ለጋዜጠኞች ሲናገሩ ምንም ቢፈጠር ያልተፈቀዱ ሰልፎችን ፈጽሞ እንደማይጠሩ የተናገሩት ናጂዲን ይሁን እንጂ ግን በሕገ መንግስቱ መሰረት ሁሉም የሩሲያ ዜጎች በሰላማዊ መንገድ የመሰብሰብና በሕግ በተደነገገው መንገድ ሐሳባቸውን የመግለጽ መብት አላቸው ብለዋል። በጨረታ ቀርበው እንዲሸጡ የታቀዱ የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ንብረት የሆኑ በርካታ ቅርሶች ሙሉ ለሙሉ እንዳይሸጡ እግድ የተጣለባቸው መሆኑን የደቡብ አፍሪካ የባህል ቅርስ የሚከላከለው አካል ትናንት ማክሰኞ አስታውቋል። እንደ አውሮፓ አቆጣጠር የካቲት 24 ሊካሄድ የታሰበው ጨረታ የተዘጋጀው ኒውዮርክ በሚገኘው ገርንዚ በተባለው አጫራች ድርጅትና በፕሬዝዳንት ማንዴላ የበኩር ልጅ ዶክተር መካዝዌ ማንዴላ አማካይነት ነው። የደቡብ አፍሪካ የጸረ አፓርታይድ ትግል ቀንዲልና በደቡብ አፍሪካ ለመጀመሪያ ጊዜ በዲሞክራሲያዊ ምርጫ የተመረጡት ፕሬዝዳንት ማንዴላ ያረፉት እንደ አውሮፓ አቆጣጠር በ2013 ነበር። ሽያጩ እንዲካሄድ ቀደም ሲል የተሰጠውን የፍርድ ቤት ውሳኔ በመቃወም በደቡብ አፍሪካ የቅርስ ሀብት ተከላካይ ተቋም ይግባኝ የቀረበበት ሲሆን የሽያጩ ምቅድ ከደቡብ አፍሪካ ህዝብና መንግስት ከፍተኛ ተቃውሞና ትችት ቀርቦበታል። ለጨረታው ከቀረቡት ዝርዝሮች መካከል የማንዴላ ታዋቂው ሬይባን የፀሐይ መነጽርና ማዲባ ሸሚዞች ከእስር ቤት ሆነው የጻፏቸው የግል ደብዳቤዎች እንዲሁም በቀድሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማና ባለቤታቸው ሚሼል የተበረከቱላቸው የብርድ ልብስ ይገኙበታል። በጨረታው ዝርዝር ውስጥ ከቀድሞ ዩናይትድ ስቴትስ ፕሬዝዳንት ቢል ክሊንተን ስጦታ የተሰጣቸው የሻምፓኝ ማቀዝቀዣ በ24,000 ዶላር ለሽያጭ ከቀረቡት መካከል የሚገኝ ሲሆን በተጨማሪም የማንዴላ መጽሐፍ እንዲሁም ለአውሮፓ አቆጣጠር በ1993 ከእስር እንደተፈቱ የነበራቸው የመታወቂያ ካርድና የመሳሰሉት ይገኙበታል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ እንግዱ መልሳችኋለሁ። The Voice of America.
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የሮም ምሽት ስርጭታችን ነው። ሳስተናግዳችሁ የማምሻው እንግዶ ወልዴ፣ ፕሮግራሙን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ፣ የፕሮግራሞቹን የዘገባዎቹን ድምጽና ምስል ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማህበራዊ ሚዲያ አስተናጋጃችን አበባዮ ገበያው ነች፣ የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። እንባ ጠባቂ ተቋም ስለ ትግራይ ድርቅ የጠራ መረጃ እንዲቀርብ ፓርላማ ይዘዝልኝ አለ የሚለው የዛሬው የአብይ ርዕሳችን ነው። የትግራይ ክልል የድርቅ ተረጂዎችን ብዛት አስመልክቶ የጠራ መረጃ እንዲቀርብ የህዝብ ተወካዮች ምክር ቤት ለሚመለከታቸው የመንግስት ኃላፊዎች ትዕዛዝ እንዲሰጥ የኢትዮጵያ እንባ ጠባቂ ተቋም ጠይቋል። ተቋሙ በሰሜን ኢትዮጵያ ያጋጠመውን የድርቅ ሁኔታ አስመልክቶ ትናንት ማክሰኞ ይፋ ስላደረገው ሪፖርት ለአሜሪካ ድምጽ ማብራሪያ የሰጡት ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ከድርቅ ጋር በተያያዘ ጉዳት በትግራይ ክልል 351 ሰዎች፣ በአማራ ክልል ደግሞ 21 ሰዎች እንደሞቱ ገልጸዋል። የትግራይ ክልል አደጋ ስጋት አመራር ኮሚሽን በበኩሉ የሟቾቹ ብዛት ከ860 በላይ እንደሆነ ለአሜሪካ ድምጽ አስታውቋል። በጉዳዩ ላይ ከፌዴራል መንግስት ባለስልጣናት አስተያየት ለማግኘት ያደረግነው ጥረት አልተሳካም። በቅርቡ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የትግራይ ክልል ጊዜያዊ አስተዳደር በክልሉ ስላጋጠመው ድርቅ የሰጠው መግለጫ ፈጽሞ የተሳሳተ ነው፣ ፖለቲካንና ሰብአዊ ድጋፍን ማገናኘት ተገቢነት የለውም በማለት መተቸታቸው ይታወሳል። ገብረ ሚካኤል ገብረ መድን ዝርዝሩን ያቀርብልናል።
የኢትዮጵያ ህዝብ እንባ ጠባቂ ተቋም ትናንት ማክሰኞ ጥር 21 ቀን 2016 ዓ.ም ይፋ ባደረገው ሪፖርት በትግራይ ክልልና በአማራ ክልል አንዳንድ አካባቢዎች የተከሰተውን የድርቅ ሁኔታ የሚመለከት የዳሰሳ ጥናት ማድረጉን አስታውቋል። በሪፖርቱ ይዘት ላይ ለአሜሪካ ድምጽ ማብራሪያ የሰጡት የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ በትግራይ ክልል 2 ወረዳዎችና በአማራ ክልል 2 ወረዳዎች ላይ በተካሄደ ጥናት በድርቅ ምክንያት በተፈጠረ የምግብ እጥረት የሰው ህይወት ማለፉን አረጋግጠናል ብለዋል።
ትግራይም አካባቢ ላይ ያው ወደ 351 አካባቢ ከድርቁ ጋር በተያያዙ የሞቱ ሰዎች እንዳሉ ለማየት ተሞክሯል። አማራ ክልልም ላይ በወሰን ነው ናሙና ነው 21 ሰዎች አካባቢ የሞቱ እንዳሉ ነው። ተማሪዎችም በሁለቱም ክልል በርካታ ተማሪዎች ከትምህርት ገበታቸው ሆኖ ሁኔታን ያልተመዘገቡ አሉ። ተመዝግበው በምግብ እጦት ምክንያት ያቋረጡ መኖራቸውም አይተናል።
የትግራይ ክልል የአደጋ ስጋት አመራር ኮሚሽነር ዶክተር ገብረ ህይወት ገብረ እግዚአብሔር ደግሞ በድርቅ ምክንያት ያጋጠመው የሟቾች ቁጥር በተቋሙ ከተጠቀሰውም ከፍ ያለ እንደሆነ ለአሜሪካ ድምጽ ተናግረዋል።
ከሐምሌ ጀምሮ እስካሁን ያለፉት 6 ወራት በዞኖች ወረዳዎች የወጣው ሪፖርት ደግሞ የሚያሳየው እስካሁን 860 በላይ የሰው ህይወት ከግድ ውጦት ጋር ተያይዞ ህይወታቸው እንዳለፈ ነው። 351 የተባለው ምናልባት የወሰዱ ሳምፕል ምክንያት ስኮፑ ጠባብ ሊሆን ይችላልና የፌዴራል መንግስትም የዓለም ማህበረሰብ የዓለም መንግስታትም ልዩ ትኩረት እንዲያደርጉ ነው። እኛ እንደ ክልል ከፍተኛ ርብርብና ጥረት እያደረግን ያለ ነው።
ስለ ጉዳዩ ከአማራ ክልል አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽነር ዲያቆን ተስፋው ባያብል አስተያየት ለማግኘት ያደረግነው ጥረት አልተሳካም። ዶክተር እንዳለ ኃይሌ የእርዳታ አቅርቦትን አስመልክቶ በሰጡት አስተያየት ፌዴራል መንግስቱና በክልሎቹ በራሳቸው ለተረጂዎች ድጋፍ እንደሚደረግ ገልጸው ሆኖም የአቅርቦቱ መጠን በቂ እንዳልሆነ የስርጭትም ችግር እንዳለ አመልክተዋል።
በፌዴራል መንግስቱም በክልል መንግስታት የእርዳታ ስርጭት ይካሄዳል። ነገር ግን እየተካሄደ ያለው የእርዳታ ስርጭት በተገቢው መንገድ ለተረጂዎች እየደረሰ ነው ወይ የሚለው ጋር የቁጥጥር ስርዓቱ ደካማ መሆኑን ነው ያየነው። በዚህ ምክንያት ከፌዴራል መንግስቱ የላከው ክልሎች አካባቢ ደግሞ ደርሶናል ብለው እታች ወርደን ስናይ ደግሞ ህብረተሰቡ ጋር ደርሷል የሚለው አካባቢ ላይ የራሱ የሆነ ውስንነት ያለበት ስለሆነ የቁጥጥር ስርዓቱ ላይ ያለ ክፍተት ነው። ሌላው ክፍተቶቹ አሉ። በአቅርቦትና በፍላጎት መካከል ላይ ከፍተኛ ክፍተት ነው ያለው።
በአማራ ክልል ያዝ ለቀቅ ያለ የሚታየው የጸጥታ ችግርም በእርዳታ ስርጭት ላይ እክል እንደፈጠረ ዶክተር እንዳለ ጠቁመዋል።
በአማራ ክልል ላይ በተለይ ከዚህ ከጸጥታ ሁኔታ ጋር ተያይዞ መግለጫችን ላይ እንደተቀመጠው ጋይንት አካባቢ ላይ ደብረታቦ አካባቢ ላይ ከ20 በላይ መኪኖች የእርዳታ ስንዴች ነው መሄድ ያልቻሉበት ሁኔታ ነው ያለውና በአማራ ክልል ያለው የጸጥታ ሁኔታ ድቁም ላይ አጠቃላይ ፖለቲካ ኢኮኖሚያዊ ቀውሱ ከእርዳታ ስርጭቱ ጋር የራሱ የሆነ ኢምፓክት ስላለው እንደ አንድ መሰረታዊ ችግር የታየና ሊፈታ የሚገባው ጉዳይ ነው የሚል ነገር ነው።
በሁለቱም ክልሎች ስላጋጠመው የድርቅ ሁኔታና ያስከተለውን ጉዳት አስመልክቶ ከፌዴራል አደጋ ስጋት አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያምና ከመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ መረጃን በስልክ ለማግኘት ያደረግነው ጥረት ስልካቸው ስለማይነሳ አልተሳካም። ሆኖም የፌዴራል አደጋ ስጋት አመራር ኮሚሽኑ ከዚህ ቀደም ለመንግስት ብዙሃን መገናኛ በሰጠው መግለጫ በድርቅ ለተጠቁ አካባቢዎች እርዳታ ያቀረበ እንደሆነ ጠቅሶ በድርቁ ምክንያት ሰዎች ስለመሞታቸው ግን አላረጋገጥኩም ብሏል። የመንግስት ኮሚኒኬሽን አገልግሎትም እንደዚሁ ከሰሞኑ በሰጠው መግለጫ በድርቅና ሌሎች ተያያዥ ምክንያቶች ችግር ለገጠማቸው ወገኖች መንግስት ከልዩ ልዩ አካላት ጋር በመተባበር አስቸኳይ ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝ አስታውቋል። በተጋመሰው የ2016 በጀት ዓመት ውስጥ 15 ቢሊዮን ብር በማውጣት የድጋፍ ስርጭት ማድረጉንም አክሏል። የህዝብ እንባ ጠባቂ ተቋም በሪፖርቱ ያነሳው ሌላው ችግር በትግራይ ክልልና በፌዴራል መንግስቱ መካከል ስላለው የተረጂዎች አሃዛዊ መረጃ መጣረስ ነው። ዶክተር እንዳለ ይህ ልዩነት በእርዳታ አቅርቦት ላይ ችግር ይፈጥራል ይላሉ። የትግራይ ክልል የአደጋ ስጋት አመራር ኮሚሽነሩ ዶክተር ገብረህይወት ደግሞ በክልሉ ያለው የተረጂዎች ብዛት የፌዴራል መንግስቱ ተወካዮችን በተሳተፉበት ጥናት የተረጋገጠ እንደሆነ ነው የሚገልጹት።
በፌዴራል መንግስትና በመንግስታዊ ያልሆኑ ድርጅቶች የኔ ኤጀንሲም ሌላ ሎካልና ኢንተርናሽናል ኤንጂኦ የተሳተፉበት በ22 ወረዳዎችና በ27 ቀበሌዎችም የተደረገ ጥናት ነበር። 4.5 ሚሊዮን የትግራይ ህዝብ አስቸኳይ ምግብ እርዳታ እንደሚያስፈልገው መግባባት ተደርሰዋል።
ዋና እንባ ጠባቂው ዶክተር እንዳለ ኃይሌ ይህ በተረጂዎች ልየታ ላይ የሚታየው አለመግባባት የተረጂዎችን ህይወት ለመታደግ በሚያስፈልገው የእርዳታ አቅርቦት መጠን ላይ ችግር እንዳይፈጥር የህዝብ ተወካዮች ምክር ቤትን ትኩረት ይፈልጋል ባይ ናቸው።
የተረጂዎች ልየታ በአግባቡ መለየት ካልተቻለ የእርዳታ ስርጭቱም ላይ አቅርቦቱም ላይ ክፍተት ሊፈጥር ስለሚችል የህዝብ ተወካዮች ምክር ቤት የሚመለከታቸውን የመንግስት አስፈጻሚ አካላት በአሃዙ ላይ ታርቀው እንዲመጡ ወይንም ትክክለኛ ተረጂ እንዲለይለት ትዕዛዝ እንዲሰጥ ነው የምንፈልገው እኛ።
የክልሎችና የፌዴራል መንግስቱ አካላት ተናበውና ተቀናጅተው በመስራት ለተረጂዎች ጊዜውን የጠበቀ ድጋፍ እንዲያቀርቡም ዋና እንባ ጠባቂው ዶክተር እንዳለ ኃይሌ ተማጽነዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለዘገባው እናመሰግናለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው በመከታተል ላይ ያላችሁት። ያደመጣችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ከኦሮሚያ ክልል ተፈናቅለው በአማራ ክልል የሚገኙ ተፈናቃዮችን የተመለከተ ዘገባ ነው። ከተለን የምንመለከተው ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው ጃራ መጠለያ ጣቢያ የሚገኙ ተፈናቃዮች ለምግብ እጥረትና ለጤና ችግር መጋለጣቸውን ተናገሩ ይላል። የእርዳታ አቅርቦቱ መቋረጡን ያመነው የሰሜን ወሎ ዞን የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አለሙ ይመር ችግሩን ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ማስተዋወቃቸውንና ምላሽ በመጠባበቅ ላይ እንደሚገኙ ለቪኦኤ ተናግረዋል። መስፍን አራጌ እነዚህንና ሌሎች ተፈናቃዮችን የሚመለከቱ ጉዳዮችን አካቶ ተከታዩን ዘገባ አልኳል።
በአማራ ክልል ሰሜን ወሎ ዞን ጃራ መጠለያ ካምፕ የሚገኙ 10000 የሚደርሱ ተፈናቃዮች ያለምንም የምግብ እርዳታ ለሁለት ወራት በችግር እንደቆዩ ተናገሩ። ለአሜሪካ ድምጽ አስተያየታቸውን የሰጡ ተፈናቃዮች በምግብ እርዳታው መቋረጥ የተነሳ ለጤና ችግር እንደተጋለጡና ህጻናት በአቅራቢያቸው ወደሚገኙ የመከላከያ ሰራዊት አባላት ዘንድ እየሄዱ ለመለመን እንደተገደዱ አመልክተዋል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ተፈናቅለው ሰሜን ወሎ ዞን ሀብሮ ወረዳ ጃራ መጠለያ ካምፕ ከሚገኙ ተፈናቃዮች አንዱ አቶ አህመድ አወል ናቸው። የስድስት ቤት አስተዳዳሪ እንደሆኑ በስልክ የነገሩን አቶ አህመድ ላለፉት ወራት ምንም አይነት ሰብአዊ እርዳታ እንዳላገኙ ለአሜሪካ ድምጽ ገልጸዋል።
ከለም የደረሰን አይደለም፣ ምግብ ተወርተናል። ሰው እንዳለ በህመም በረሃብ እየተሰቃየን ነው። አሁን ምግብ ሁለት ወር የሆነ ነው። ከዛ በፊት ያው አንዳንዴ የነስ እንደ የከፍቶ ነበር። ታህሳስ ወር ላይ ታህሳስ እና ህዳር 28 አካባቢ ጀምሮ ሰጥተውን ነበረ። ከዛ ወዲህ መሀል ላይ መጥተው የዞን አመራሮች የምግብ ዋስትናና የዞን አስተዳደር አካባቢ መጥተው ወደ ነበራችሁበት አካባቢ ልትሄዱ ስለሆነ ያላችን ነገር ሽጡና ገብታችሁ ትጠብቁን አሉ። ከዛ ያንን ምግባችንን ይሸጥን የተሰጠንን ሁሉ ስንዴውን ቢገብርም ሁሉም ሸሽተን ጀሪካን ሳይቀር ያለውን ሁሉ ሸሽቶ ተቀመጠ። ሰው ይበላሉ ብለን እየጠበቅናቸው መሀል ላይ ቀሩ። ሀገሩ ሰላም ስላልሆነ መሄድ ባንፈልግም ግን የግድ ትሄዳላችሁ፣ እዚህ ካምፕ መቀመጥ አትችሉም ስለተባል የተሰጠንን እቃ ሸጥን። ከሸጥን በኋላ ሳይመጡ ቀሩ። እናቶች፣ አጥቢዎች፣ ነፍሰጡሮች፣ አዛውንቶች ሁሉ በረሀብ እየተሰቃዩብን ነው። ይህን የሚመለከተው አካል ብንጠይቅም ወደ ዞን ብንደውልም ቆይ ምናምን እያሉ ምንም ምላሽ ሊሰጡን አልቻሉም።
ተወልደው ካደጉበት ዳር ይዘው ሀብትና ልጆች ካፈሩበት ኪረም ወረዳ ተፈናቅለው ከመጡ ሁለት ዓመት እንደሆናቸው የጠቀሱት ወይዘሮ እንዳወቀ ሞላም ስድስት የቤተሰብ አባላትን እንደሚያስተዳድሩ ይናገራሉ።
እርዳታ ቀርቶብን ያው ልጆችን በጣም ጉዳት ላይ ነኝ። እኔም በሀሳብና ህመም ሁላ ታምሜ በጣም ችግር ብሶት ላይ ነው ያለ ነው። አሁን ምንም እርዳታም የለ። በፊት ትንሽ ያው ያንሳል ያድጋል እንጂ ነበረን። አሁን ግን ሁሉም ቀርቷል። በጣም ህመም ላይ እና በሽታ ያልገን በጡም ብዙ ችግር ላይ ወርቀና ያለ ነው።
እርዳታ ከሌለ ልጆችን ምን እያበሏቸው ነው?
ምንም ያችሁ በፊት የተሰጠዋትም እንዳይሞት እንዳይሻር ደግሞ ከዛ በጣም እንስ ያሉ ተመከላከያ ይሄድ ያሉ ያችን አንድ አንድ ብስኩት ሲያገኙ በዛች ወስዳታቸውን ገለ ይውላሉ። መቼም ልጅ ሲያለቅስና ሲራብ ከባድ ነው። እኔም በጣም ግራው ገብቶኝ እና ጨልሞኝ ነው ያለሁት።
ሌላዋ ተፈናቃይ ናርዶስ ትንሳኤ ዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና የምትወስድበት እድል እንደነበራት ገልጻ በምስራቅ ወለጋ ዞን 24 እየተባለ በሚጠራው አካባቢ ከሁለት ዓመት በፊት በተፈጠረ የጸጥታ ችግር እድሏ መሰናከሉን ታወሳለች።
ምግብ እጥረት አለ በጣም። እኛ ብቻ ሳይሆን ብዙ ህጻናት፣ አዛውንቶች በጣም በራብ እየተጎዱ ነው የሚገኙት። የአይናችን እያየ በራብ ሊሞቱብን ነው። ይህ ነው በጣም ከፍተኛ ችግር። ቦታው ራሱ ስራ ያለበት አካባቢ አይደለም። ዝናብ ራሱ የሌለበት ቦታ ስለሆነ ደረቃማ ነው ቦታው። ምንም የምንንቀሳቀስበት ቦታ የለም። ዝም ብለን ነው ቁጭ ያልነው። የዛኔ የተቀበልነውን እየበላን ቆይተናል። አሁን ምንም የምንበላው የለንም። ማለት ያለው ከሌለው እየተቀባበልን ነው የምንበላው። አሁን ላይ ግን በጣም ከባድ ሁኔታ ላይ ነው ያለ ነው።
ወራትን ያስቆጠረው የምግብ እጥረት የሚያስከትለውን ሰብአዊ ጉዳት ያገናዘበ አስቸኳይ ድጋፍ እንዲደረግላቸውም ናርዶስ ትጠይቃለች። በጃራ መጠለያ ካምፕ ተንቀሳቃሽ የጤና አገልግሎት ከሚሰጡት ተቋማት በአንዱ እንደሚሰሩና ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያም አብዛኛው የተፈናቃዩ የጤና ችግር ከምግብ እጥረት ጋር የተያያዘ ነው ብለዋል። መንግስት ወደ ነበሩበት ቀይ እንደሚመልሳቸው ማስታወቁን ተከትሎ በተፈናቃዮች ዘንድ ከወትሮ የተለየ ከስነ ልቦና ጋር የተያዙ ጭንቀቶችና ስጋቶች እየተስተዋሉ እንደሆነ ባለሙያው አክለው ገልጸዋል።
ተፈናቃዮች በብዛት ያሉበት ካምፕ ነው፣ በረሃ ላይ ነው ያለው። በጣም ሞቃት የሚባል ኤሪያ ነው። ከዛ አንጻር ብዙ የጤና ችግሮች አሉ እና ከህዝቡ ካኗኗሩ ከምግብ እና ስነ ልቦና አንጻር ስናየው የምግብ አቅርቦት በበቂ ሁኔታ እየቀረበላቸው አይደለም። ያው ረጅም ጊዜ በአንድም በሌላም መንገድ ሲጠየቅም የቆየ ነው። አንዳንድ ጊዜ በጣም በመቆራረጥ የተነሳ ለረሃብ ለእንግልት ይዳረጋሉ። ሌላው ምንድን ነው በተደጋጋሚ ይሄ ወደ ቦታ የመመለሱ ዜና በተለይ ከተወራ ወደዚህ በጤናቸው ላይ ሌላ የጤና ችግር የፈጠረው ይሄ የሜንታል ሄልዝ አስፔክት የምንለው የስነ አእምሮ ጉዳት አለ በከፍተኛ ሁኔታ።
የሰሜን ወሎ ዞን አደጋ መከላከልና ምግብ የምግብ ዋስትና ተጠሪ ጽፈት ቤት ኃላፊ አለሙ ይመር የተፈናቃዮች የምግብ እርዳታ የተቋረጠው ለሁለት ወር ሳይሆን ለ40 ቀናት ነው ብለዋል። የእርዳታ አቅርቦቱን በፍጥነት ለማስቀጠልም ከክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ጋር እየተነጋገሩ እንደሆነም አቶ አለሙ አስታውቀዋል።
መንግስት ተቀላቀሉን እየተጠበቀ ድጋፍ ሲያደርግ የቆየበት ሁኔታ ነው ያለው። አሁን ግን በዚህ አንድ ወር ተሰቀን አካባቢ እርዳታ አልቀረበላቸውም እንደተባለው ትክክል ነው። ችግር ውስጥ ናቸው። እኛም ለሚመለከተው አካል አሁን አሳውቀናል። ቢያንስ የሚሰጣቸው በአንድ ሰው 15 ኪሎ ነው። 15 ኪሎ ለአንድ ወር ያደርሳን የሚለው ነገር እሱ ችግር ውስጥ ስለሆነ ለያል ስለማያደርሳቸው እንኳን ሌላ ወር ተጨማሪ መጥቶባቸው ቢያንስ በወር እንኳን መመገብ የማይችሉበት ሁኔታ ነው ያለው። ይህን ከክልሉ አደጋ መከላከል ምግብ ዋስትና ጋር ተነጋግረናል። ምላሽ እንሰጣለን ብለውናል። ባለን ኮምቦልቻ ላይ ውይይት ላይ አንዱ አጀንዳ ይሄ ነው። መልስ እናገኛለን ብለን እናስባለን።
በተንቀሳቃሽ የእጅ ስልካቸው ላይ ላፍታ ያገኘናቸው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው ባታብል በተለያዩ አካባቢዎች በሚስተዋሉ የጸጥታ ችግሮች ምክንያት እርዳታውን በወቅቱ ለማድረስ አለመቻሉን ጠቁመው በቅርቡ ግን እንደሚሰራጭ አስታውቀዋል።
ይቀርባል። እኛ ሰጠናል መረጃ ለፌዴራል። የምታውቀው የጸጥታ ችግር አለ። ምግብ ከአዳማ የሚመጣው ከኮምቦልቻ በድምፅ የማለፍ አለበት እና የማለፍ ችግሮች አሉ። ይሄ ያዘገየዋል። ምንም ጥርጥር የለውም። ግን ተመድቦላቸዋል።
በሌላ በኩል የጃራ መጠለያ ካምፕን ከሚያጎራብተው የአፋር ክልል እንደሚነሱ የገለጹ ታጣቂዎች በሚሰነዘሩት ጥቃት ተፈናቃዮች እየተጎዱ እንደሚገኙና የደህንነት ስጋት ውስጥ እንደገቡ አቶ አህመድ የተባሉት ተፈናቃይ ጠቁመዋል።
ከአፋር ክልል የሚመጡ አሉ ታጣቂዎች። እነሱ ካምፕ ላይ እየመጡ ተኩስ እየከፈቱብን ነው። አሁን 2 ሰው ተመቶ ቆስሏል፣ አልሞቱም እንጂ እና በጣም ይሄ ነው ጮህ የጦርነት ሜዳ አድርገውታል ካምፑን። አንድ ሰው ሞቶብናል፣ ሲሳይ የሚባል ሰው ሞቶብናል። ሰሞኑን ከሁለት ሳምንት በፊት ድንበር ላይ ስለሆነ ካምፑ ድንበር ላይ ነው ያለ፣ የአማራና የአፋር ክልል ድንበር ላይ ነው ያለ። ከጭፍራ አካባቢ ነው የሚመጡት ታጣቂዎች፣ ከዛ እየመጡ ነው የሚተኩሱት።
የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት የጸጥታ ችግሩ ስላደረሰው የደህንነት ስጋት ከአፋር ክልል አመራሮች ጋር ውይይት እየተደረገ መሆኑን ገልጿል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን አመስግነን ከአዲስ አበባ ወደ ደረሰን ዘገባ እንዘልቃለን። የህዝብ እንደራሴዎችን ጨምሮ ወደ አዋሽ አርባ ተወስደው የነበሩ የአስቸኳይ ጊዜ አዋጅ እስረኞች ወደ አዲስ አበባ እንደተዛወሩ ጠበቃቸው ለአሜሪካ ድምፅ ገልጸዋል። ሆኖም ግን ደንበኞቻቸውን ለማግኘት እንዳልተፈቀደላቸው ጠበቃው ጨምረው ገልጸዋል። እስረኞቹ ወደ አዲስ አበባ መዛወራቸውን ከቤተሰቦቻቸው እንዳረጋገጡ የጠቀሱት ከጠበቆቻቸው አንዱ የሆኑት አቶ ሰለሞን ገዛኝ ዛሬ ረቡዕ እስረኞችን በአካል ለማግኘት ሞክረው እንደተከለከሉ አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ እስረኞቹን ለማግኘት ከፖሊስ ጋር እየተነጋገረ እንደሆነና በቅርቡም እንደሚያገኛቸው ጠቁሟል። ይህ በእንዲህ እንዳለ ከታላቁ ሩጫ በኢትዮጵያ ውድድር ጋር በተገናኘ በቁጥጥር ስር የዋሉ ወጣቶች እንደተለቀቁ ጠበቃቸው ለአሜሪካ ድምፅ አስታውቀዋል። ኬኔዲ አባተ ዝርዝሩን ይዘዋል።
በአማራ ክልል በተፈጠረው የጸጥታ መደፍረስ ምክንያት ካለፈው ዓመት ሐምሌ ወር መጨረሻ አንስቶ በክልሉና እንደ አስፈላጊነቱም በመላው ኢትዮጵያ እስከ 6 ወራት ለሚደርስ ጊዜ ተግባራዊ ይሆናል ከተባለው የአስቸኳይ ጊዜ አዋጅ ጋር በተያያዘ በቁጥጥር ስር ውለው ላለፉት 6 ወራት ያህል በአዋሽ አርባ የቆዩ እስረኞች ወደ አዲስ አበባ እንደተዛወሩ ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ተናግረዋል። ሆኖም ዛሬ ረቡዕ ጥር 22 ቀን 2016 ዓ.ም እስረኞቹ ይገኙበታል ወደ ተባለበት የፌዴራል ፖሊስ ወንጀል ምርመራ ቢሮ ቢያመሩም ለማግኘት እንዳልተፈቀደላቸው ጠበቃና የሕግ አማካሪው ለአሜሪካ ድምጽ ገልጸዋል።
የምክር ቤት አባላት የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያለው፣ ዶክተር ካሳ ከአዋሽ አርባ መጥተዋል የሚባል ከቤተሰቦቻቸው ሰማው። ፌዴራል ወንጀል ምርመራ ፖሊስ መምጣታቸውን የመጡት ሁለት ማታ የመጡት መሆኑን የነገሩኝ በሰማሁት መሰረትም በዛሬው ዕለት ያው እንግዲህ ቀድመም ከዚህ በፊት የአካል ነጻ የማውጣት ክስ በመሰረትንበት ሰዓት ጠበቃ ማግኘት አይችሉም ስለተባለ እስኪ አሁንም ካገናኙ አገናኙ፣ ካላገናኙም እንግዲህ ያለው ሁኔታ አረጋግጬ ልምጣ በማለት ከሰዓት 8 ሰዓት ሄጄ ነበረ። በስርዓት ነው ያናገርኩት ፌደራል ፖሊሱ። አይ ማግኘት የማትችሏቸው ሰዎች ስላሉ እነሱን ከሆነ አይቻልም፣ አለበለዚያ በፍርድ ቤት የሚቀርብ ሰው ከሆነ ግን ስሙ ነገረኝና መግባት ትችላለህ አለኝ። ፍርድ ቤት የሚቀርብ ሰው አይደለም፣ እነ ክርስቲያን ታደለ እና እነ አቶ ዮሐንስ ቦያለው ነው ማግኘት ጠበቃቸው ስለሆንኩ እነሱ ለማግኘት ነው የጠየቁት። በመላሹም የፌደራል ፖሊስ አባል አይ እነዚህ ሰዎች በፍጹም ማግኘት አይቻልም እንዳታገናኙ ተብለናል አለኝ። በድጋሚ ጠየቁት። ይሄ ስራዬ ነው የተሰጠኝ ትዕዛዝ ነው። ስለዚህ እነሱ ለማግኘት ከሆነ መግባት አትችልም ማግኘት አትችልም አለኝ። እኔም ተመለስኩ።
አስተያየታቸውን የሰጡን የሁለት ታሳሪ ቤተሰቦች አባላት እስረኞቹን ከሰኞ ጀምሮ በአካል ማግኘታቸውን ገልጸው የጤና እክል ገጥሟቸው ሕክምና እየተከታተሉ ናቸው ብለዋል። ለደህንነታችን እንሰጋለን በማለት ድምጻቸው አየር ላይ እንዳይውል የጠየቁን ሁለቱ አስተያየት ሰጪዎች ታሳሪ የቤተሰብ አባሎቻቸው በአካላቸው ተጎሳቁለው እንዳዩዋቸው ገልጸዋል። ጠበቃ ሰለሞን ገዛሃኝም ተከታዩን አስተያየት ሰጥተውናል።
ቤተሰቦቻቸው ጋር ነበር ባለቤቶቻቸው ጋር የደወልኩኝ ስለሁኔታቸውም ጠይቂያቸው ነበር። ያው እነሱም ከባለቤቶቻቸው የሰማሁት ምንድን ነው ያው ሰውነታቸው የቀነሰና ከበፊቱ ከፍተኛ የሆነ ለውጥ ያለ መሆኑን ነው የነገሩኝ። በጣም ተጎሳቅሏል የሚል መልስ ነው የመለሱት። ከዛ ውጭ ግን እኔ በአካል ማግኘት አልችልም ስለተባልኩ አላየኋቸው።
በአስቸኳይ አዋጁ ተይዘው በአዋሽ አርባ ከቆዩ እስረኞች ውስጥ የተወሰኑት በታድሶ ስልጠና አስቀድመው እንደተለቀቁ ያወሱት ጠበቃ ሰለሞን ቀሪዎቹ ሁሉም እስረኞች ስለመመለሳቸው ግን መረጃ እንዳላገኙ ተናግረዋል። አንዲት የታሳሪ ቤተሰብ አባል ግን አብዛኛው እስረኛ ወደ አዲስ አበባ እንዲመለስ መደረጉን በእስር ላይ ከሚገኘው ባለቤታቸው ማረጋገጣቸውን ነግረውናል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ እስረኞቹ ወደ አዲስ አበባ እየተዛወሩ እንደሆነ ኮሚሽኑ ከፖሊስ ማረጋገጡን ገልጸዋል። ይሁን እንጂ ማዛወሩ ሙሉ በሙሉ እንዳልተጠናቀቀ የገለጹት ምክትል ዋና ኮሚሽነሯ ሁሉም ከተዛወሩ በኋላ በቀናት ውስጥ ኮሚሽኑ እስረኞቹን እንዲጎበኝ ከፖሊስ ጋራ መግባባት ላይ መደረሱን ጠቁመዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለን ጨምሮ አምስት የኮሚሽኑ ባለሙያዎች ባለፈው አመት ነሐሴ 26 ቀን 2015 ዓ.ም በአዋሽ አርባ ጉብኝት ካደረጉ በኋላ ኮሚሽኑ ባወጣው መግለጫ የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው፣ የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር እንዲሁም የዩቲዩብ ብዙሃን መገናኛ ባለሙያው በቃሉ አላምረውን ጨምሮ ከአዲስ አበባ ከተማና ከአማራ ክልል የተለያዩ ቦታዎች የተያዙ 53 ወንድ እስረኞች አዋሽ አርባ ወታደራዊ ማሰልጠኛ ካምፕ ውስጥ እንደሚገኙ መግለጹ ይታወሳል። ኮሚሽኑ ዳግም እስረኞቹን ለመጎብኘት ያደረገው ጥረት እንዳልተሳካለት መግለጹንም መዘገባችን አይዘነጋም። በአስቸኳይ ጊዜ አዋጅ ውስጥም ቢሆን አንድ ታሳሪ ለፍርድ ሳይቀርብ ለተራዘመ ጊዜ መታሰር እንደማይገባው የተቸው ኢሰመኮ አፋጣኝ ምርመራ ተደርጎ የፍርድ ሂደቱ እንዲፋጠንም ጥሪ አቅርቦ ነበር። ይሁንና ባለፈው ዓመት ሐምሌ 28 ቀን 2015 ዓ.ም ከተደነገገው የአስቸኳይ ጊዜ አዋጅ ማግስት ጀምሮ በቁጥጥር ስር የዋሉ ግለሰቦች የምርመራ ሂደታቸው በምን ደረጃ ላይ እንደሚገኝ የተገለጸ ነገር የለም። ጉዳዩን አስመልክቶ ከፌደራል ፖሊስ ኮሚሽን መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ የኮሚሽኑ ቃል አቀባይ ስልክ ባለመመለሳቸው ሊሳካልን አልቻለም። ይህ በእንዲህ እንዳለ ከ23ኛው ዙር ታላቁ ሩጫ በኢትዮጵያ ውድድር ጋር በተገናኘ በቁጥጥር ስር የዋሉ ወጣቶች ባለፈው ሳምንት መጨረሻ እንደተለቀቁ ጠበቃ ሰለሞን አክለው አስታውቀዋል።
ከታላቁ ሩጫ ጋር በተያያዘ እንግዲህ ባለፈው ኬኔዲ እነዚህ ልጆች ወደ 24 አካባቢ ታስረዋል የሚል ነበረ። ከ24ቱ 9ኙ ቀድሞ ነው ከ25 ቀን በፊት ነው 9ኙ የተለቀቁት። እንግዲህ ወደ 10 ምናምን አካባቢ የሚደርሱት ሳይለቀቁ ያው ሰብአዊ መብት ኮሚሽንም ሄጄ ጉዳዩን እንዲከታተሉ አንዳንድ እንትኖችን አድርጌያለሁ። ከዛ በኋላ ሰብአዊ መብቶችን እየተከታተል ነው የሚል ነበር። እኔም በተደጋጋሚ እየሄድኩኝ ያው ጎበኛቸው ነበረ። ምንም አይነት ክስም አልተመሰረተባቸው፣ ዝም ብሎ ነው ያቆዩቸው። አሁን ባለፈው ሳምንት ሁሉ በ16-15 የሚሆኑት ባለፈው ሳምንት መጨረሻ ላይ ነው ሐሙስ ወይም አርብ አካባቢ ነው በመታወቂያ ዋስ ተለቀው ወደ ቤተሰባቸው ተቀላቅለዋል።
ባለፈው ህዳር 9 ቀን 2016 ዓ ም በተካሄደው ውድድር ላይ ከተሳተፉ በኋላ በተለያዩ ቀናት በፖሊስ ቁጥጥር ስር የዋሉ ከ20 በላይ ወጣቶች በአዲስ አበባ 3ኛ ፖሊስ ጣቢያ ታስረው እንዲቆዩ እንደተደረገ መዘገባችን ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ጎረቤት ኬንያ ይወስደናል። ድንበር ተሻጋሪ የደህንነት ስጋቶችን ለመቅረፍ በምስራቅ አፍሪካ የደህንነትና ጸጥታን በተመለከተ ትብብር እንዲደረግ ኬንያ ጥሪ አቅርባለች። ኬንያ በዚህ ሳምንት ከ14 ሀገራት የተውጣጡ የደህንነት ኃላፊዎችን ያሳተፈ ጉባኤ አስተናግዳለች። ጉባኤው በሽብር፣ ህገወጥ የእንስሳት አደን፣ የባህር ላይ ጠለፋ፣ የህገወጥ እጽና የሰዎች ዝውውርን ለተመለከቱ ችግሮች መፍትሄ ይሻል ተብሏል። መሐመድ ዩሱፍ የላከው ዘገባ እንደሚከተለው ይቀርባል።
ምክትል ፕሬዝዳንት ሪጋቲ ጋሻጓ በወደብ ከተማዋ ሞምባሳ ለተሰባሰቡት የደህንነት ኃላፊዎች እንዳሉት ቀጠናዊና ዓለም አቀፋዊ የጸጥታው ስጋቶችን ለመቅረፍ ዘመኑን የዋጁ ቴክኖሎጂዎችን መጠቀምና እንደየሁኔታዎቹ አሰራርን መቀየር አስፈላጊ ነው።
National Intelligence Service officers are an essential component.
የብሔራዊ ደህንነት ባለሙያዎች የአገሪቱ ሌሎች ተቋማት ለሚወስዷቸው እርምጃዎች ግብዓት የሚሆኑ በማስረጃ ላይ የተመሰረቱ መረጃዎችን በመሰብሰብ ረገድ ሚና አላቸው።
ኮሞሮስ፣ ጅቡቲ፣ ኤርትራ፣ ኢትዮጵያ፣ ማላዊ፣ ሞዛምቢክና ሲሼልስ ከ8ቱ የምስራቅ አፍሪካ ማህበረሰብ ተብሎ ከሚጠራው ስብስብ ጋር በመሆን ደህንነትን በተመለከተ ትብብር ለመፍጠርና ሽብር፣ ህገወጥ የሰዎች ዝውውር እንዲሁም በኮንጎ ዲሞክራቲክ ሪፐብሊክ እንደሆነው የተፈጥሮ ሀብቶች በታጠቁ ቡድኖች ቁጥጥር ስር መግባትን የመሰሉ ድርጊቶችን በጋራ የሚፋለሙበትን መንገድ ለመቀየስ መሰባሰባቸው ታውቋል። በአንዳንድ የአፍሪካ ሀገራት የሚታየው ሙስና፣ የትብብር አለመኖርና ደካማ ግንኙነት የወንጀል ተግባራት እንዲስፋፉ አድርጓል ተብሏል። ኬንያዊ የደህንነት ባለሙያው ሪቻርድ ቱታ እንደሚሉት ጉባኤው በደህንነት ተቋማቱ መካከል ያለውን ያለመተማመን ለመቀነስ ይሞክራል።
That conference is trying to bring about to end about suspicion.
ኮንፈረንሱ በደህንነት ማህበረሰቡ መካከል ያለውን የእርስ በርስ ጥርጣሬ እንዲያከትም የሚሞክር ነው። ጥርጣሬው ከተወገደ ትብብርና የመረጃ ልውውጥ እንዲኖር ያስችላል። እስካሁን ያለው ሁኔታ መረጃ ሲገኝ የእርስ በርስ ጥርጣሬ ሲከሰት ይስተዋላል።
አንዳንድ ጊዜ አገራት ለምሳሌ ኬንያና ሶማሊያ አልሸባብን በተመለከተ የሚያደርጉት ትብብር አይነት የሽብር ጥቃትን መከላከል ያስቻሉ መረጃዎችን ተለዋውጠዋል። ጋሻጓ እንደሚሉት በቀጠናው የሚገኙ የደህንነት ባለስልጣናት እንዲህ አይነት ነውጠኞችንና ሌሎች የወንጀል ቡድኖችን ለመመከት ተጨማሪ ስልቶችን መቀየስ ይኖርባቸዋል።
We must be armed with highly innovative infrastructure for tracing, tracking and monitoring potential threats.
የደህንነት ስጋቶችን ቀድሞ ለመከታተልና ለመቆጣጠር እንችል ዘመናዊ አሰራር መከተል አለብን። የደህንነት ኃላፊዎች ቁልፍ ለሆኑና ውሳኔ ለሚሰጡ ተቋማት አማካሪዎች ናቸው። የደህንነት ስራዎች መፍትሄ ሊያመጡ የሚችሉ ህጋዊና የፖሊሲ ውሳኔዎችን ማመልከት አለባቸው። ደህንነትን ለማጠናከር ቴክኖሎጂን ያካተቱና ውጤታማ ሊሆኑ የሚችሉ ስልቶችን በተመለከተ መመሪያ ለመቀበል ዝግጁ ነን።
ነገር ግን ይላሉ ቱታ፣ በአገራቱ ያለው የፖለቲካና የዲፕሎማሲ ፍላጎት አብሮ ለመስራት በሚደረገው ጥረት ላይ ተጽዕኖ ሊኖረው ይችላል።
Remember, these are totally independent entities.
እነዚህ የደህንነት ተቋማት የየራሳቸው ሙሉ ነጻነት ያላቸው ናቸው። አንዳንድ ጊዜ ስራቸው ሊያገናኛቸው ይችላል። አንዳንዴ ሊተባበሩ፣ ሌላ ጊዜ ደግሞ ፍላጎታቸው ሊጋጭ ይችላል። እነዚህ የደህንነት ተቋማት በየአገሮቻቸው የተለያየ ሚና አላቸው። አንዳንዶቹ የፕሬዝዳንቶቻቸውን የዕለት ተዕለት ደህንነት ሲጠብቁ፣ ሌሎች ደግሞ የአገሪቱን ጸጥታ ይከታተላሉ።
በወደብ ከተማዋ ሞምባሳ በመካሄድ ላይ ያለውና ማሻራኪ የትብብር ጉባኤ ተብሎ የተሰየመው ምክክር ነገ ሐሙስ እንደሚጠናቀቅ ይጠበቃል።
በመከታተል ላይ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው። የመጀመሪያውን ግማሽ አጠናቀን ወደ ሁለተኛው አጋማሽ በመሸጋገር ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን በአማራ ክልል የተፈጠረውን የግብር አሰባሰብ ችግር የተመለከተ ይሆናል። አማራ ክልል በመፈንቅ አመቱ የተሰበሰበው ግብር የቅዱን ሩብ ብቻ እንደሆነ አስተዋወቀ ይላል ዘገባው። በአማራ ክልል በቀጠለው ግጭት ምክንያት በግማሽ አመቱ የተሰበሰበው ግብር ከታቀደው 1/4 ብቻ እንደሆነ የክልሉ መንግስት አስተዋውቋል። በምክትል ቢሮ ኃላፊው ትናንት ለአሜሪካ ድምጽ ሲናገሩ በተለይም በምዕራባዊ ዞኖች ውስጥ ያለው የጸጥታ ችግር ለግብር አሰባሰቡ እንቅፋት እንደፈጠረ ገልጸዋል። ግጭቱ በዚህ ከቀጠለና ነጋዴውም በወቅቱ ግብር ካልከፈለ መንግስት ለሰራተኞች ደሞዝ የመክፈል አቅም ሊያጣ እንደሚችል አክለው አሳስበዋል። የክልሉ አንዳንድ ግብር ከፋዮች በበኩላቸው ገቢዎች ቢሮን ጨምሮ በአካባቢያቸው የሚገኙ አንዳንድ የመንግስት አገልግሎት ሰጪ ተቋማት ዝግ በመሆናቸው ነጋዴው የግብር ክፍያውን ሊፈጽም አለመቻሉን ተናግረዋል። አስቴር ምስጋናው ዝርዝሩን ታቀርብልናለች።
በአማራ ክልል በሩብ አመቱ ታይቶ የነበረው ዝቅተኛ የግብር አሰባሰብ በግማሽ አመቱም ላይ እንደተደገመ የክልሉ የገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረዋል።
1.65 ቢሊዮን ብር እየተሰበሰበን ብለን አጥራን ገብተን ነበር። ይሁንና የበጀት አመቱ መጀመሪያ ላይ ተከስቶ የነበረው የጸጥታ ችግር ምጥንከባለ ለመጥቶስ ከስድስት ድረስ ያለው ላይ ያሳደረው ጫና በመደበኛ ወደ 16.3 እንደዚህ ከከተማ አገልግሎት ወደ 1.3 በድምሩ 17.7 ቢሊዮን ብር እንደተሰበሰበ ነው። ይህን ባለፈው በ2015 እስከ 2030 ከተሰበሰበው በጥቅሉ ስንተናየው 753 ሚሊዮን 549,080 ብር በማነስ ይቻላል። በመደበኛ ገቢው ግን አምና በተመሳሳይ ወቅት ከተሰበሰበው 50 ሚሊዮን ብር በብልጫ ያሳያል። የከተማ አገልግሎቱ ነው በ804 ሚሊዮን ቅናሽ የሚያሳየው። የጅማ አፈጻጸም ወደኋላ እንዲጎተት አድርጎታል።
በበጀት ዓመቱ ሊሰበሰብ የታቀደው ከ71 ቢሊዮን ብር በላይ ግብር እንደሆነ የጠቀሱት ምክትል ቢሮ ኃላፊው በአፈጻጸም ግን ከ17 ቢሊዮን ብር በላይ መሰብሰብ እንደተቻለ አስታውቀዋል። ይህም ከእቅዱ አኳያ በጣም ዝቅተኛ በመሆኑ በክልሉ አሁን ያለው ከፍተኛ ኢኮኖሚያዊ ቀውስ ይባባሳል ብለዋል።
እያንዳንዳችን የዕለት ከዕለት ምንም መሰረት የሆነ በተለይም የተከታሪ ሰራተኛ ደሞዝ ከፈር የምናደርገው ከዚህ ከሚሰበሰባቸው ነው። እነዚህ ስራ ማስኬጃዎች፣ እነዚህ ካፒታል ፕሮጀክቶች እንኳ ቢቀሩ አትሊስት ሰራተኛ ደሞዝ መሸፈን ስላለበት፣ እናቶች በሕክምና ተቋማት ይውሉ ዘንድ፣ ህጻናት ትምህርት ቤት ይውሉ ዘንድ የግድ ደሞዝ መሰብሰብ አለበት።
በምዕራብ ጎጃም ዞን ማቻከል ወረዳ የአማኑኤል ከተማ ነዋሪ እንደሆኑ የነገሩንና ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብ በከተማው ካለፈው ሐምሌ ወር ጀምሮ ያዝ ለቀቅ እያለ በቀጠለው ግጭት እስካሁን ብዙ የመንግስት አገልግሎት ሰጪ ተቋማት ስራ ባለመጀመራቸው ነጋዴው ግብር ለመክፈል አለመቻል ብቻ ሳይሆን ከመንግስት የሚፈለገውን አገልግሎትም እያገኘ አይደለም ብለዋል።
ስራ ባለመከፈቱና መንግስት ደግሞ በወቅቱ ስራ ከፍቶ ስራ እንደመሰራ በተለይም ደግሞ ግብርን ለመሰብሰብ በተለያየ መልኩ ነበር። ነገር ግን አሁን በአሁኑ ሰዓት ባለ ሁኔታ በቦታው ላይ በወር አንድ ብቻ ለደሞዝ ብቻ ከባንክ እንደምንም ከብሮ ይከፈላል። ከዛ ውጭ ግን ባንክም አሁን ለምሳሌ ትናንትናና ዛሬ ነው ዛሬ ተከፈተው እንጂ ባንክ ምራ ባለፈው ቅዳሜ ላይ ጫሩ ለሱላ ሁለት ተከፈለው ነበር። እንቅስቃሴው እጅግ በጣም ያነሰና የወረደ ነው። የመንግስት ግብር ለመክፈልም ሆነ የሚቀበልም አካል ከፍቶ ቢሮ ከፍቶ መጀመሪያ ባለፈው ሳምንት ገቡና ቢሮ ፈርመው ሰራተኞች ንብሮ ተባሉና ገብተው ፈርመው ወጥተው ይሄዳሉ። ከዛ ውጭ ግን ቁጭ ብሎ ለግብር ክፈል ወይም ደግሞ ይሄን አድርግ ምንም አይነት ሰው የለም።
በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ በወቅታዊ የሰላም ሁኔታ ጉዳይ ለክልላዊው የአማራ ሚዲያ ኮርፖሬሽን በሰጡት መግለጫ ግጭቱ ከፈጠረው ኢኮኖሚያዊና ማህበራዊ ችግር ለመወጣት የሚያስችል አንጻራዊ ሰላም ለማስፈን እንደተቻለ ገልጸዋል። ከቦታ ቦታ ተዘዋውሮ ለማልማት ግን ገና እንደሆነ አቶ ደሳለኝ አክለዋል። ከባህር ዳር ከተማ 42 ኪሎ ሜትር ርቀት ላይ በሚገኘውና በቅርቡ ግጭት ተፈጥሮበት በነበረው ያዴት ከተማ ከብት አድልቦ በመሸጥ እንደሚተዳደሩ የነገሩንና ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን ነጋዴ ዘንድሮ ግብር እንዳልከፈሉ ገልጸው ከመንግስትም በኩል ግብር ክፈሉ ብሎ የቀሰቀሰ አካል እንደሌለ አመልክተዋል።
እዛችሁ ከተማ ብቻ አንዳንድ መስሪያ ቤቶች ላይ ያሉ ነጋዴዎችን ብቻ እንጂ አልፎ አልፎ ሙሉ በሙሉ አልተከፈለበት በግብር እንዳጠቃላይ ያልተከፈለው በጸጥታው ጉዳይ ነው። ምክንያቱ ምንድነው? እኔ ኃላፊነት ወስዳለሁ ብሎ እስካሁንም ድረስ የመጣ ነገር የለም። የተረጋጋ ስላልሆነ ማለት ነው። ኃላፊነትን ወስዶ የሚሰራ አካል ስለሌለም ሁሉም ተፈራርቶ ነው የተቀምጦ። ከዚህ ቀደም መተው ነበረ ግብር ክፈል ሀና ሀመፋ ለእጃሉ ነበር የሚመድቡት። አሁን ግን ይሄ አሁን ኃላፊነትም ወስዶ በቃ እኔ አስከፍላለሁ ብሎ የመጣ አካልም የለም።
በአካባቢው ግብር ለመክፈል የሚያስችል የመንግስት መዋቅር የለም ተብለው ለተነሳው ሀሳብ መልስ የሰጡት የአማራ ክልል ገቢዎች ምክትል ቢሮ ኃላፊ አቶ ፍቅረ ማርያም ደጀኔ የጸጥታ ችግር ባለባቸው አካባቢዎች ከኮማንድ ፖስቱ ጋር በመነጋገር ነጋዴዎች ግብር የሚከፍሉበት መንገድ እየተመቻቸ ነው ብለዋል። እንደ ግብር ይቀነስልኝና በአንዴ መክፈል አልችልም ለሚሉ ቅሬታዎች ሁሉ በፍጥነት መልስ ለመስጠት መዘጋጀታቸውንም አክለው ገልጸዋል። ዊል ኮንሰልት የተባለ የኢኮኖሚ የፋይናንስ እና ኢንቨስትመንት የማማከር አገልግሎት ባለቤትና ዋና ስራ አስኪያጅ አቶ ይርጋ ተስፋዬ መንግስት ግብር ለመሰብሰብ አለመቻሉን አስመልክቶ በሰጡት አስተያየት በክልሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ ያስከትላል። ከዚህም በከፋ ደግሞ ግብር መክፈል እንደ ግዴታ የማይቆጥር የንግድ ማህበረሰብ ይፈጥራል ብለዋል።
በተለይ አማራ ክልል ላይ በጣም አሁን የሚያሳስበው ነገር ምንድነው? ክልሉ ውስጥ ባለው ወቅታዊ ሁኔታ ምክንያት መንግስት ግብር ሰብስቦ አቅሙን ማጠናከር ካልቻለ ኢመደበኛ የሆኑ የንግድ እንቅስቃሴዎች፣ ህጋዊ ከሆነው መስመር ያፈነገጡ የንግድ እንቅስቃሴዎች ይስፋፋሉ። እነሱ በጣም ጉዳታቸው ብዙ ነው። ምክንያቱም በየሰፈሩ በየቀበሌው ጠንካራ ሀብታም የጎበዝ አለቆች ለህግ የማይገዙ የጠነከሩ እየፈረጠሙ ይሄዳሉ እና እንደዚህ አይነት የንግድ እንቅስቃሴ ውስጥ የገቡ ሰዎች ደግሞ ወደ ህጋዊ መስመር ሰላም ተፈጥሮ ክልሉ ተረጋግቶ ወደ ህጋዊ የንግድ መስመር ተመለሱ ሲባሉ እንኳን ፈቃደኛ የማይሆኑ ሰዎች ይኖራሉ። ሌላው ችግሩ ምንድን ነው? የማይፈቀር የንግድ እንቅስቃሴዎች ያቆጣቁጣሉ በእንደዚህ አይነት ሁኔታ። ምክንያቱም መንግስት ግብር ሰብስቦ አቅሙን አጠናክሮ ህግ ማስከበር ካልቻሉ ህገወጥ የሆኑ እንቅስቃሴዎች፣ ለምሳሌ እንደ የጦር መሳሪያ ንግድ አይነት፣ ያልተፈቀዱ አደንዛዥ ንግዶች ምናምን አይነት ነገሮች እየተስፋፉ ይሄዳሉ። ምክንያቱም መንግስት ህግ የማስከበር አቅሙ እየተዳከመ ስለሚሄድ ማለት ነው። ሀብት እጥረት ምክንያት ግብር እስካልሰበሰበ ድረስ እነዚህ ደግሞ ተመልሰው ህግ የማስከበር ሁኔታውን አስቸጋሪ እያደረጉት ይሄዳሉ። ምክንያቱም በእንደዚህ አይነት ቦታዎች ግብር በማይሰጧቸው የመንግስት አቅም እየደከመ እየሰፈሩ ያሉ ህገወጥ አቅም እየጠነከረ ስለሚሄድ ህግ የማስከበሩን ሂደት በጣም አስቸጋሪ እያደረጉት ይሄዳል።
ካለፈው አመት ሐምሌ ወር መጨረሻ ጀምሮ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው ግጭት ህብረተሰቡ ለሚፈልጋቸው የተለያዩ አገልግሎቶች መቋረጥ ምክንያት ሆኖ እንደሚገኝ የሰብአዊ መብቶች ድርጅቶች ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ባለፈው ጥቅምት ወር መጨረሻ ባወጣው ሪፖርት ከአማራ ክልል የጸጥታ መደፍረስ ጋር ተያይዞ በአንዳንድ አካባቢዎች በተጣለው የእንቅስቃሴ ገደብና የሰዓት ላፊ ሳቢያ የተለያዩ ወረዳዎችን የሚያገናኙ የመንገድ መጓጓዣዎች በመቋረጣቸው አሊያም ውስን በመሆናቸው በንግድና ማህበራዊ እንቅስቃሴዎች ላይ ጫና መፍጠሩን አመልክቷል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን እናመሰግናለን። በዲሞክራሲ በተግባር ቀጣዩ ጥንቅራችን ነው። በትግራይ የጊዜያዊ አስተዳደሩ ፕሬዝዳንት የሆኑት አቶ ጌታቸው ረዳ በክልሉ ከባድ ረሃብ አንዣቧል ማለታቸውንና የዳያስፖራውን ድጋፍ መማጸናቸውን ይመለከታል። አቶ ጌታቸው ይህን ጥሪ ያቀረቡት የሰላም ግንባታና ፍትህ በድህረ ጦርነት ትግራይ በሚል ርዕስ ባለፈው ሳምንት ቅዳሜ በድረገጽ በተካሄደ ዓለም አቀፍ ውይይት ላይ ነው። የአሜሪካው የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በውይይቱ ላይ መገኘታቸውም ተመልክተዋል። የትግርኛ ክፍል ባልደረባችን ገብረ ገብረ መድን ያዘጋጀውን ዘገባ ሀብታሙ ስዩም ያቀርበዋል።
የሰላም ግንባታና ፍትህ በድረ ጦርነት ትግራይ በሚል ርዕስ ዓለም አቀፍ ትግራውያን ለሰላምና ፍትህ በተባለ ዋሽንግተን ዲሲ ውስጥ የተቋቋመ ድርጅት የተዘጋጀው የድረገጽ ላይ ዓለም አቀፍ ኮንፈረንስ ባለፈው ሳምንት ቅዳሜ ጥር 18 ቀን 2016 ዓ.ም ተካሂዷል። በኮንፈረንሱ ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር ንግግር ያደረጉ ሲሆን ክልሉ እንዳጠላበት በተገለጸው የረሃብ አደጋ በፕሪቶሪያው የሰላም ስምምነት አፈጻጸም በሀገራዊ የሽግግር ፍትህ ሂደት ተቀባይነትና የተጠያቂነት መረጋገጥ እንዲሁም በተካረረው የኢትዮጵያና የሶማሊያ ውዝግብ የአፍሪካ ቀንድ ሀገራት ኃላፊነት ላይ ትኩረት አድርጓል። ዓለም አቀፍ ኮንፈረንሱ ከትግራይ ዳያስፖራ ማህበረሰብ ጋር ዳግም ለመገናኘት እድል እንደፈጠረላቸው የተናገሩት አቶ ጌታቸው በአሁኑ ወቅት የትግራይን የሰላም ግንባታ እና የመልሶ ማቋቋም ስራ አስቸጋሪ የሚያደርግ ከባድ ረሃብ እያንዣበበ ነው ሲሉ አስከፊነቱን ጠቁመዋል። ህዝባችሁን በማዳን ረገድ ሚናችሁ ከፍተኛ ነው ሲሉም የድጋፍ ጥሪ ያቀረቡት አቶ ጌታቸው የወደመውን መንግስታዊ መዋቅር ወደነበረበት ለመመለስም የዲያስፖራ ማህበረሰቡ ተሳትፎ አስፈላጊ ነው ብለዋል። የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በበኩላቸው የረሃቡ አደጋ ሊከብድ እንደሚችል በፕሬዚደንቱ የተገለጸውን ከፍተኛ ስጋት እንደሚጋሩ ጠቅሰው ከብዙ አጋሮቻችንና ለጋሾች ጋር በመተባበር መስራታችንን እንቀጥላለን ብለዋል። በእርዳታ ላይ በተፈጸመው ስርቆት ምክንያት ተቋርጦ በነበረው የምግብ እርዳታ ሂደት ላይ መግባባት ላይ በመደረሱ ምግብ ማከፋፈል እንደተጀመረም ሃመር አውስተዋል። ኢትዮጵያ መንግስትና ህወሓት ደቡብ አፍሪካ ፕሪቶሪያ ላይ ያደረጉት ግጭትን በዘላቂነት የማቆም የሰላም ስምምነት ሙሉ ለሙሉ እንዳልተተገበረ ማይካመራ መልክቷል።
It is something very important in terms of my mandate to work on behalf of the US government.
የአሜሪካን መንግስት ወክዬ እንድሰራ በተሰጠኝ ኃላፊነት ባለፈው አመት ህዳር 2022 የተፈረመውን የሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን ማድረግ እጅግ አስፈላጊ ነበር። ጊዜው ባለፈ ቁጥር ግን በስምምነቱ አፈጻጸም ረገድ እስካሁን የታየው ፍጥነት አላረካንም።
ፍትህንና ተጠያቂነትን ከማረጋገጥ ጋር በተያያዘ በሰሜኑ ግጭት በኢትዮጵያ መከላከያ ኃይሎች የኤርትራ ሰራዊትና ቲዲኤፍ ሲሉ በጠሯቸው የትግራይ ኃይሎችና በአማራ ልዩ ኃይሎች የተፈጸሙትን የሰብአዊ መብት ጥሰቶች፣ የጦርነት ወንጀሎችና በሰብአዊነት ላይ ስለተፈጸሙ ወንጀሎች ብሊንከን ባለፈው አመት መጋቢት ወር ላይ ያስተላለፉትን ውሳኔ በማስታወስ እንዲህ ብለዋል።
So we will speak out when the facts call for it.
ግጭቶቹን በዝርዝር መናገር በሚያስፈልግበት ጊዜ እንገልጻቸዋለን። ተጠያቂነት እንዲረጋገጥ ቁርጠኞች ነን። የኤርትራ ኃይሎች ከትግራይ ሙሉ በሙሉ እንዲወጡም ጥሪያችንን እናቀርባለን። ይህ ሙሉ በሙሉ ተፈጻሚ የሚሆንበትን ቀን እየጠበቅን ነው።
በትግራይ ክልል የተኩስ ድምጽ እንዲያቆም ያደረገውና የሰብአዊ መብት ጥሰት እንዲቀንስ ሁለቱም ወገኖች አደረጉት ላሉት ጥረት ግን ሐመር ሳያመሰግኑ አላለፉም። የትግራይ ዲያስፖራ ማህበረሰብ በትግራይ ጦርነት ወቅት የነርሱን ድምጽ በማሰማት ስለተጫወተው ሚና መስጋናቸውን ያቀረቡት የክልሉ ፕሬዝዳንት አቶ ጌታቸው ረዳ የፕሪቶሪያው ስምምነት ከተፈረመ ከ14 ወራት በላይ ማስቆጠሩንና በብዙ የትግራይ አካባቢዎች የተኩስ ድምጽ ባይሰማም ከ1 ሚሊዮን በላይ ተፈናቃይ ህዝብ በስምምነቱ መሰረት ወደ ቀዬው እንዳልተመለሰ ገልጸዋል። ህገ መንግስታዊ የትግራይ ክልል ግዛቶች በስምምነት መሰረት አልተመለሱም። የደረሰውን ውድመት ለማካካስ የመልሶ ግንባታና መልሶ ማቋቋም ጥረቶች ሳይሰሩ ጊዜው ያለፈ ነውም ብለዋል። እነዚህ በሚገባ ሳይፈቱ የሰላም ሂደቱ መሰረት አይኖርም ያሉት አቶ ጌታቸው ረዳ ፍትህና ተጠያቂነት ሳይረጋገጥ የተሟላ ሰላምን ለማስቀጠል እንደማይቻል አስገንዝበዋል። በፕሪቶሪያው ስምምነት መሰረት የፌደራል መንግስቱ የሽግግር ፍትህ ስራዎች ሲሰራ መቆየቱን እንረዳለን። ነገር ግን የኢትዮጵያ መንግስት ባስቀመጠው የሽግግር ፍትህ ሂደት ጉዳይ ወደ አሜሪካ ተጉዘው በነበሩበት ጊዜ ለአሜሪካ ባለስልጣናት ጭምር ጥርጣሬያቸውን ሲገልጹ እንደቆዩ አውስተዋል።
Whatever robust process you put in place, the kinds of crimes
የፈለገውን ያህል የተደላደለ አሰራር ቢዘረጋ ትግራይ ውስጥ በኤርትራ ኃይሎች የተፈጸሙትንና በመቶ ሺዎች ለተገደሉበት ወንጀል ዓለም አቀፍ የፍትህና ተጠያቂነት አካላት ሳይካተቱ ትርጉም ባለው አግባብ ሊፈታ አይችልም። በተመሳሳይም በዝግጅቱ በአሰራሩና በአፈጻጸሙ በኩል የትግራይን ሙሉ ተሳትፎ ማረጋገጥ ያስፈልጋል። በዚህ በኩል ብዙ የቀረ ስራ አለ።
ኢትዮጵያን አጋጥሞታል ያሉትን አስቸጋሪና ውስብስብ ጉዳዮች ለመፍታት አሜሪካ ሁልጊዜም ዝግጁ እንደሆነች ላረጋግጥላችሁ ወዳለው ያሉት አምባሳደር ማይክ ሃመር በበኩላቸው በኦሮሚያ ክልል ያለውን ግጭት ለመፍታት የጀመሩትን ጥረት እንደሚቀጥሉበትና በአማራ ክልልም የፋኖ ታጣቂዎችና የፌደራል መንግስቱን ማደራደር ፍላጎታችን ነው ብለዋል። ኢትዮጵያና ሶማሊላንድ ከተፈራረሙት የመግባቢያ ሰነድ ጋር ተያይዘው በኢትዮጵያና ሶማሊያ መካከል የተካረረውን ውጥረት ያነሱት ሃመር ሁለቱም ጎረቤቶችና የአፍሪካ ቀንድ ሀገራት በሙሉ ቀጠናው ሊሸከመው የማይችለውን ሌላ ግጭት እንዲያስወግዱ ጥሪ አቅርበዋል። በትግርኛ ክፍል ባልደረባ ገብረ ገብረ መድን ለተጠናቀረው ዘገባ ሀብታሙ ስዩም ዋሽንግተን ዲሲ።
ኢትዮጵያን በአሜሪካ ቀጣዩ ጥንቅራችን ነው። ኢትዮጵያን ተማሪዎች እና ወጣቶች ያምራር ክህሎት እንዲኖራቸው የእንግሊዘኛ ቋንቋቸውን እና የኮምፒውተር ክህሎታቸውን እንዲያዳብሩ ጠያቂ እንዲሆኑና ችግር ፈቺ የሆነ አስተሳሰብ እንዲኖራቸው ብራይተር ጄኔሬሽን ወይም ብሩህ ትውልድ የተሰኘ በዩናይትድ ስቴትስ የተመሰረተ ተቋም በማገዝ ላይ ይገኛል። ኤደን ገረመው የተቋሙን መስራቾችና ሌሎችንም አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።
በጎርጎሮሳውያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ጉልቻና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው።
ሀገር በተለያየ ሀገር ውስጥ ያለ ዳያስፖራ እንዳሽው ሀገር ይመርታት የሚል ህልም አለው እና እኛ ምንድን ነው ያያየን እነዚህ ብዙ ሰዎች አሉ ከኛ ውጪ አግራቸው መርታት የሚፈልጉ እና ያንን ስኬታማ ለማድረግ ትራንስፎርመር መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው፣ እንዳሽው ላይፍስታይሉ በጣም ቢዚ ነው። በስራው ላይ በራሱ ፐርሰናል ላይፍ ልጆችም ይኖራል ተለያየ ነገር ኖራል። ግን በጣም professional world ላይ ያሉት ያንን knowledge transfer ማድረግ ይፈልጋሉ ወደ ኢትዮጵያ መላክ ይፈልጋሉና ያንን የሚያረጉበትን መንገድ እኛ በነፈጠር እኛ ብቻ ሳይሆን ብዙ ሰዎች ኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳን። ኢትዮጵያ ውስጥ ለምን ወጣቶች የሃይ ስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎች ናቸው፣ የሚቀጥሉት ጀነሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ አዲስ ኢኖቬሽን አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው በማለት ወጣቱ ላይ ተኮረ ነው የሚመጣው ጀነሬሽን ላይ የተኮረ ነው።
ብሩህ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጀነሬሽን የሁለተኛ ደረጃ ተማሪዎች እንግሊዝኛ ቋንቋ ክህሎታቸው እንዲያዳብሩ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የህዋ ሳይንስ ተመራማሪው ዶክተር ብርሃኑ ቡልቻ ለተቋሙ መመስረት ሀገራቸው ይጣለችባቸውን እዳ በምክንያትነት ያነሳሉ።
ብራይተር ጀነሬሽን የተመሰረተበት ወይም ብሩህ ትውልድ የተመሰረተበት ዋናው አላማ በኢትዮጵያ ውስጥ በኤጁኬሽን ወይንም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን እንደ ዜጋ። ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች ህብረተሰብ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህንን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። ስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን የገበሬውን ያስተዳደሩን በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል።
ዶክተር ብርሃኑ ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ ያስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል።
ወጣቶቻችን ሞር በሽንደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ተግባር ይጠቅመኛል ብሎ ከማሰብ ሞር ሜሞራይዝ ማድረግ ነገሩን ለሁለት ቀን ለሶስት ቀን እንዲሁም ለወራት ያላለፈ ሽንደዳ አንድ ሰው ኢኖቬቲቭ አያደርገው። ሌላው ደግሞ የኛ ወጣቶች እኔም ኢትዮጵያ ውስጥ ባደኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሙኒኬሽን ነው። ኮሙኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ወይንም ደግሞ ችግር ነው። በሶስተኛ ማነሳው ደግሞ መጽሐፎችን አለማንበብ ያ ካሪክለማችን ላይ አለመኖር ሌላ የኮሙኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል። እና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከ90% ተማሪዎች በላይ አመጻፍን አንብቦ የጨረሰ ተማሪ የለም።
ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎችና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽና በአካል ከተመረጡ ትምህርት ቤቶች ለተውጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራው ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ነው ይላሉ።
ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ በተለያየ ቦታ ላይ ያለ ፍርስት ጀነሬሽን ሰከንድ ጀነሬሽን ብቻ ከተመረ ተወልዶ ያደገ ኢትዮጵያ ሄዶ የማያውቅ ራሱ ዲያስፖራ ኢትዮጵያን ለመርዳት መሳተፉ ትልቁ ስኬት። ከመቶ በላይ ለዲያስፖራ ከተለያየ አገር ኢንክሉዲንግ አውስትራሊያ፣ የተለያዩ አገሮች ዩሮፕ ውስጥ፣ ዩናይትድ ስቴትስ፣ ሳውት ኮሪያ ኢንፋክት አስ ዌል እነዚህ ሁሉ ያሉ ዲያስፖራዎች በተለያየ አገር ያሉ ሲላይ መሳተፋቸው ጊዜያቸውን ሰውተው ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አይ ቲንክ ትልቅ ነገር ነው ብዬ ማስበው። ከተማሪዎቹ ውጭ
የ11 ያክል ተማሪ ሆነው አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው።
እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙ ሰዎች ውስጥ አንዱ ነው አንኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምርቱ የተሰጠኝ ነበርውና የመጀመሪያውና ዋንኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር እንግሊዘኛ ቋንቋ አቅም ችግር ነው። ያንን የብሩትልድ ፕሮግራም በጣም በብዙ መልኩ በመጻፍ በማንበብ በመናገር እና በአራቱም የቋንቋ ዘርፎች እንድንሻሽል በጣም እኔንም ጓደኞቼንም በጣም ረድቶናል።
ክብራትና ክብራን የምሽት ስርጭታችን በዚህ ተጠናቋል። ሳስተናግዳችሁ የምሽት እንግዲህ ወለኔ ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።
ድሩን ብቻ አይተን ይሄ ነው እንዴ?